ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 23 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታዬ ነን።
የኢትዮጵያ መንግስትን የሰብአዊ መብቶች ይዞታ እና የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመ ረቂቅ ሕግ ለውሳኔ እንዲቀርብ በአንድ ተሰሚነት ያላቸው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ጠየቁ።
Mr. Speaker, I rise today to call attention to the government of Ethiopia's continued pattern of repression and violence.
የተከበሩ አፈ ጉባኤ፣ ዛሬ በመካከላችሁ ቆሜ የኢትዮጵያ መንግስት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፈናና የጭካኔ ተግባር ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ሕግ 128 ላይ ድምጽ እንድትሰጡ እወተውታለሁ።
የዩናይትድ ስቴትስ እንደራሴ ማይክ ኮፍማንን ድምጽ ነው የሰማነው። የኢትዮጵያ መንግስት ምላሽ ሰጥቷል።
ይሄ ውሳኔ ሐሳብ ቢወጣ ምንድነው በሁለቱ ሀገሮች ላይ ያለው ተጽዕኖ? መልሱ ምንም ነው።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ መንግስትን የሰብአዊ መብቶች ይዞታና የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለ ረቂቅ ሕግ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ማይክ ኮፍማን ጠየቁ። ባለፈው ሐምሌ በሕግ አርቃቂው የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ ፊት ቀርቦ በሙሉ ድምፅ ወደ ቤቱ ያለፈው ረቂቅ ከሰባ በላይ የሚሆኑ ዴሞክራትና ሪፐብሊካን እንደራሴዎች ድጋፋቸውን የሰጡበት ነው። ይህ በእንዲህ እንዳለ ይህ ኤችአር 128 ተብሎ የሚታወቀው የዩናይትድ ስቴትስ የተወካዮች ምክር ቤት የውሳኔ ሐሳብ ቢጸድቅ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ላይ ምንም ተጽዕኖ እንደማይኖረው የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ አቶ መለስ ዓለም ናቸው ለአሜሪካ ድምፅ በሰጡት ቃል ይህንን ያሉት። በመጪው ሳምንት በኢትዮጵያ ኦፊሴላዊ ጉብኝት የሚያደርጉት የኖርዌዩ ልዑልና ልዕልት የሁለቱ ሀገሮች ግንኙነቶች አዲስ ምዕራፍ እንደሚከፍትም መናገራቸው ተዘግቧል። በአብይ ርዕስ ዘገባዎችን ይዘናል።
የላይቤሪያ ፕሬዝደንታዊ ድጋሚ ምርጫ ዝግጅት እንዲቋረጥ መደረጉ ተገለጸ። የመጀመሪያውን ዙር ውድድር በሶስተኛነት የጨረሱት ተፎካካሪ ተቃውሞ በማስገባታቸው ነው ጠቅላይ ፍርድ ቤቱ አቤቱታውን እስኪሰማ ቀኑን ያስተላለፈው። ሞኒክ ጃን ከሞንሮቪያ የዘገበችውን አዲሱ አበባ ያቀርበዋል።
በቻርልስ ብሮምስኪን የሚመራው ፓርቲ ነው እንደ አውሮፓ አቆጣጠር ባለፈው ጥቅምት 10 ቀን በተካሄደው የመጀመሪያ ዙር ምርጫ መጭበርበር ተፈጽሟል በማለት ሂደቱ እንዲቋረጥ ከፍርድ ቤቱ ማዘዣውን ያጻፈው። ብሔራዊው የምርጫ ኮሚሽን ደግሞ መልሱን በትናንት ዕለት ለፍርድ ቤቱ ልኳል። የጠቅላይ ፍርድ ቤቱ የሕዝብ ግንኙነት ክፍል ዳይሬክተር አቃቤ ሕግ ዳሪል አምብሮሴ ንማህ ያብራራሉ።
There is no electoral dispute before the court as yet.
እስካሁን ለፍርድ ቤቱ የቀረበ የምርጫ ክርክር የለም። ሁሉም ክርክሮች ለምርጫ ኮሚሽኑ ነው የቀረቡት። ይህ አቤቱታ የምርጫውን በጎ ጎን አይጠቅስም። ሊበርቲ ፓርቲ የሚያነሳውን ጥያቄ ብቻ ነው የሚጠቅሰው። እነሱ በምርጫ ኮሚሽኑ ላይ ጥያቄ አላቸው። ይህን ጥያቄያቸውን ከሁለተኛው ዙር ምርጫ በፊት ዳር ማድረስ ይፈልጋሉ።
በእስካሁኑ ውጤት መሰረት ድጋሜ ምርጫው የመጀመሪያውን ዙር ውድድር 38 ከመቶ ድምጽ በማግኘት በአንደኛነት በጨረሱት በሴናተር ጆርጅ ዌህ እና በ29 ከመቶ ድምጽ ሁለተኛ ሆኖ በፈጸሙት በምክትል ፕሬዝዳንቱ ጆሴፍ ቦዋካይ መካከል ነው ማለት ነው። ብሮምስካይን 9 ከመቶ ድምጽ በማግኘት ሶስተኛ ሆነው ነው የጨረሱት። ያም ሆኖ ፓርቲያቸው በሁሉም ከተሞች በተካሄዱ የድምጽ አሰጣጦች መጭበርበር ታይቷል በማለት ቅሬታ ያሰማል። ለዚህም የስልጣን ዘመናቸውን እያጠናቀቁ ያሉትን ፕሬዝዳንት ኤለን ጆንሰን ሰርሊፍን ይከሳል። ውጤቱን ለማስቀየር ፈልገው ከምርጫ ባለስልጣናት ጋር በግል ተወያይተዋል በማለት የፕሬዝዳንቷ ቢሮ ግን ክሱን አስተባብሏል። ይሁንና ይህን አቤቱታ ገዢውን ዩኒቲ ፓርቲ ጨምሮ ቢያንስ ሁለት የፖለቲካ ፓርቲዎች ይጋራሉ። ጠቅላይ ፍርድ ቤቱ በሊበርቲ ፓርቲና በብሔራዊ ምርጫ ኮሚሽን መካከል ያለውን ክርክር ለማድመጥ ለነገ አርብ ቀጠሮ ይዟል። ከነገ የፍርድ ቤቱ ውሎ በኋላ ነው ለሚቀጥለው ማክሰኞ ሊካሄድ የታቀደው ድጋሜ ፕሬዝዳንታዊ ምርጫ ለሌላ ጊዜ መተላለፉ ወይም አለመተላለፉ የሚለይለት።
አንድ የተባበሩት መንግስታት የዓለም የጤና ድርጅት ባለስልጣን በጦርነት ምክንያት ከ3.2 ሚሊዮን በላይ ህዝብ ለከባድ ረሃብ ስለተጋለጠባት የኮንጎ ዲሞክራሲያዊት ሪፑብሊክ ደቡብ ምዕራባዊ ክፍለ ግዛት ማስጠንቀቂያ እየሰጡ ናቸው። የዓለም የምግብ ፕሮግራም የኮንጎ ተጠሪ ክሎድ ጂብዳር ህዝቡ የሚፈልገው ሰላምን ነው፣ ያን ደግሞ ከረዴ ድርጅቶች ሊያገኘው አይቻለውም ብለዋል። ባለፈው አመት ውስጥ ብቻ ከ3000 በላይ ህዝብ ካለቀበት አረመኔያዊ ሁከት ሸሽቶ የተሰደደው የካሳይ ክፍለ ሀገር ህዝብ 1.4 ሚሊዮን እንደሚሆን ባለስልጣኑ አመልክተዋል። የካሳይ ክፍለ ሀገር ሁኔታ እጅግ በጣም ከሚታወቁት ከየመንና ከሶሪያ ከመሳሰሉት የቀውስ አካባቢዎች የማይተናነስ ነው ብለዋል ባለስልጣኑ። ሰፊዋ የማዕከላዊ አፍሪካ ሀገር ኮንጎ በአሁኑ ወቅት ከአፍሪካ በተፈናቃይ ህዝብ ብዛት አንደኛ መሆኗንም ገልጸዋል። በተጠቀሰው ወቅት ያለው የተፈናቃይ ቁጥር ከሶሪያና ከየመን ብቻ ሳይሆን ከማናቸውም ሌላ አጣዳፊ ሁኔታ ካለበት አካባቢ ሁሉ የሚበልጥ ነው ብለዋል። ይሄ ራሱ ሁኔታው ምን ያህል የከፋ እንደሆነ ያሳያል ሲሉም አክለዋል። ሜዲሳን ሳን ፍሮንቴ የተባለው የሐኪሞች ግብረሰናይ ድርጅትም በቅርቡ ተመሳሳይ ማስጠንቀቂያ አሰምቶ እንደነበረ ይታወሳል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኒውዮርክ ከተማ ውስጥ በተከራየው የዕቃ መጫኛ መኪና 8 ሰዎችን ሆን ብሎ ገጭቶ በመግደል የተወነጀለው የኡዝቤክስታኑ ተወላጅ በሞት መቀጣት አለበት በሚለው አቋማቸው ጸንተዋል። ኩባ ጓንታናሞ ቤይ ወደሚገኘው የዩናይትድ ስቴትስ ስር ማዕከል ይላክ ያሉትን ግን ተወት እያደረጉ ናቸው። የኒውዮርኩን አሸባሪ ጓንታናሞ ብንልከው በወደድኩ፣ ነገር ግን ያ ሂደት በዩናይትድ ስቴትስ ፍርድ ቤት ቢዳኝ ከሚወስደው ጊዜ ጋር ሲነጻጸር ረጅም ጊዜ ይወስዳል ሲሉ ተናግረዋል ፕሬዚደንቱ ዛሬ። ደግሞም አሉ ፕሬዚደንት ትራምፕ ጨምረው፣ ደግሞም አሰቃቂውን ወንጀሉን በፈጸመበት ቦታ መቆየቱ ተገቢ ይሆናል። የ29 ዓመቱ ሳይፉላ ሳይፖቭ የፍርድ ሂደት ተፋጥኖ ይከናወን፣ የሞት ቅጣት ይፈረድበት ብለዋል። ትናንትና ረቡዕ ክስ ተመስርቶበታል ሳይፉላ ሳይፖቭ።
ይህ በዚህ እንዳለ ፕሬዚደንት ዶናልድ ትራምፕ የኒውዮርኩ የሽብርተኛ ጥቃት ሊደርስ የቻለው ተጠርጣሪው ሳይፖቭ በቪዛ ሎተሪ መርሃ ግብር ዩናይትድ ስቴትስ መግባት በመቻሉ ነው ሲሉ ከወነጀሉ በኋላ ጉዳዩ ፈጥኖ የፖለቲካ መልክ እየያዘ መጥቷል። ፕሬዚደንቱ የሀገሪቱን የፍትህ ስርዓትም ጎታታነቱ አስቂኝ ነው ማለታቸው ተጠቅሷል። ትናንት ሁለት የወንጀል ክሶች የተመሰረቱበት ሳይፖቭ የማክሰኞውን የሃሎዊን የሚባለውን ዓመታዊ በዓል ለጥቃቱ የመረጠው መንገድ ላይ ብዙ ሰው ይኖራል ብሎ መሆኑን ለመርማሪዎች ተናግሯል። ሚስተር ትራምፕ ሳይፖቭ ዩናይትድ ስቴትስ መግባት የቻለበት የዲቪ ቪዛ ሎተሪ መርሃ ግብር በአስቸኳይ እንዲሰረ ከኮንግረስ ጋር መስራት ጀምራለሁ ብለዋል። ይህን ማለታቸው ከዲሞክራቶች በኩል ነቀፌታ አምጥቷል። ህግ አስከባሪዎች የተከሰተውን ጥቃት ገና ምን እንደሆነ እየመረመሩ ባሉበት በአሁኑ ሰዓት ፕሬዚደንቱ ይህንን አሳዛኝ ድርጊት ፖለቲካዊ መልክ ሊያስይዙት እየሞከሩ ናቸው ሲሉ ነው ዲሞክራቶች የተቹት።
የማያንማር መሪ አንሳንሱቺ ወደ ታወቀው የሀገሪቱ ሰሜናዊ ክፍለ ሀገር ራኺኔ ተጉዘዋል። ሳንሱቺ የሀገራቸው ጦር ሰራዊት በህዳጣኑ የሮሂንጃ ሙስሊሞች ላይ ጭካኔ የተመላበት የጥቃት ዘመቻ ከከፈተ ወዲህ ክፍለ ሀገሩን ሲጎበኙ ይህ የመጀመሪያቸው ነው።
በመጨረሻም ከስልጣን የተወገዱት የካታሎኑ መሪ ካርልስ ፒልሞ በመላዋ አውሮፓ ታድነው እንዲያዙ የእስር ማዘዣ ይውጣ ሲሉ የስፔን አቃቤ ሕግ ጠይቀዋል። ይህንን ሳምንት ቤልጅየም ብራሰልስ ውስጥ ያሳለፉት መሪው ማድሪድ ፍርድ ቤት እንዲቀርቡ የተላለፈውን ትዕዛዝ ሳያከብሩ መቅረታቸውን ነው አቃቤ ሕጉ ያመለከቱት። የቀድሞ የካታሎኒያ መሪ በበኩላቸው የተመሰረተባቸውን ክስ ፖለቲካዊ ውንጀላ ሲሉ ውድቅ አድርገው የምመለሰው ከወገንተኝነት ነጻና ፍትሃዊ ዳኝነት እንደማገኝ ማረጋገጫ ሳገኝ ብቻ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 23 2010 ዓ ም ምሽት ፕሮግራም ነው።
አድማጮች አሁን የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ
የኢትዮጵያ መንግስትን የሰብአዊ መብቶች ይዞታና የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ህግ ለውሳኔ እንዲቀርብ ተሰሚነት ያላቸው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ማይክል ኮፍማን ጠይቀዋል። ባለፈው ሐምሌ በኮንግረሱ የውጭ ጉዳዮች ኮሚቴ ፊት ቀርቦ በሙሉ ድምጽ ወደ ሙሉ የቤቱ ስብሰባ ለቤቱ የተመረጠው ረቂቅ ከሰባ በላይ የሚሆኑ ዲሞክራትና ሪፐብሊካኖች ድጋፋቸውን የሰጡበት ነው። ሄኖክ ሰማግዜር ዝርዝሩን ይዟል።
በዩናይትድ ስቴትስ ኮንግረስ የውጭ ጉዳይ ኮሚቴ ረጅም ጊዜ ያገለገሉት የኮሎራዶ ኮንግረስማን ማይክ ኮፍማን በትናንትናው ዕለት ለቤቱ ሙሉ ጉባኤ ያሰሙት ንግግር የኢትዮጵያ መንግስት የሰብአዊ መብት ይዞታን የዘረዘረና የኮንግረስ አባላት ውሳኔ እንዲሰጡበት የጠየቀ ነበር።
Mr. Speaker, I rise today to call attention to the government of Ethiopia's continued pattern of repression and violence.
የተከበሩ አፈ ጉባኤ ዛሬ በመካከላችሁ ቆሜ የኢትዮጵያ መንግስት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፈናና የጭካኔ ተግባር ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ህግ 128 ላይ ድምጽ እንድትሰጡ እወተውታለሁ።
በኢትዮጵያ ላይ የቀረበው ውሳኔ 128 በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለመደገፍ ይላል በመቅደሙ። ኮንግረስማን ማይክ ኮፍማን ስለ ህጉ እንዲህ ብለዋል።
This resolution calls on the government of Ethiopia to take clear, decisive steps towards becoming
ይህ ረቂቅ ህግ የኢትዮጵያ መንግስት ግልጽና በተግባር ላይ የዋለ አሳታፊ የዲሞክራሲ ስርዓት ለመመስረት ቁርጠኝነት እንዲያሳይ የሚጠይቅ ነው። በተጨማሪም መንግስቱ የዜጎቹን ፍላጎት እንዲያከብር ጥሪ ያቀርባል።
በኢትዮጵያ መንግስት ተላልፎ የቆየው የአስቸኳይ ጊዜ አዋጅ እንዲነሳ የሚጠይቁ አንቀጾች ህጉን ጊዜው ያለፈበት ያደርጋል በሚል የሚሰጡ አስተያየቶችን አስመልክቶ በዛሬው ዕለት ያነጋገርናቸው የኮንግረሱ ሰራተኞች ህጉ ቢነሳም የመብት ጥሰቶቹ አሁንም ቀጥለዋል ብለዋል። ኮንግረስማን ማይክ ኮፍማን ይህንኑ ነው በትናንትናው ዕለት ያስረዱት። ረቂቅ ውሳኔ 128 ድምጽ ይሰጥበት አባላትም ይደግፉት በማለት የተናገሩት።
Specifically, this resolution condemns the excessive use of force by Ethiopian
ይህ ረቂቅ በተለይ የኢትዮጵያ መንግስት ከመጠን ያለፈ ኃይል በመጠቀም ሰላማዊ ሰልፈኞችን መግደሉን እንዲያቆም በጋዜጠኞችና በፖለቲካ ተቃዋሚዎች ላይ የሚፈጸመውን እስራት እንዲገታና ያሰራቸውንም እንዲፈታ የሚጠይቅ ነው።
የኢትዮጵያ መንግስት ይህን ህግ እንዲያልፍ የተያዘውን ጥረትና ህጉ ካለፈ የጸጥታ ትብብሬን ከዩናይትድ ስቴትስ ጋር አቆማለሁ በሚል ያስቀመጠው የተባለውን ቅድመ መስፈርት አስመልክቶ መረጃ ደርሶኛል ያሉት ኮንግረስማን ማይክ ኮፍማን መንግስቱ አሰራሩን ለመቀየር የሚያሳየው ተነሳሽነት ስለሌለ አባላቱ በረቂቁ ላይ ውሳኔ እንዲሰጡ ጠይቀዋል። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ማህበረሰብ አባላት መካከል ህጉ እንዲያልፍ የሚሰራ የኢትዮጵያ አሜሪካ ሲቪክ ጉባኤን ወክለው በኮሎራዶ የሚኖሩት ዲያቆን ዮሴፍ ተፈሪ ሲናገሩ የጸጥታ ኃይሎች የሚፈጽሟቸው የዘፈቀደ ስርዓቶች፣ ግድያዎችና የማሰቃየት አድራጎቶች በመናገርና በመደራጀት ነጻነቶች የተጣሉ እገዳዎች ስለሚያሳስቧቸው ኢትዮጵያዊ አሜሪካውያኑ ድምጻቸውን ማሰማታቸውን እንደሚቀጥሉ ተናግረዋል።
እኛ የምንለው ምንድነው በኢትዮጵያ ውስጥ ያለው ሁኔታ በመንግስት ደረጃ የሚሰጠው መግለጫና ማብራሪያ በትክክለኛ የሚወክል አይደለም ሁኔታውን። ያለው ኢትዮጵያ ውስጥ ያለው ይዘት የሰብአዊ መብት የሌለበት እስር ቤቶች፣ በተቃዋሚ ኃይሎችና በጋዜጠኞች ነጻ ጋዜጠኞች የሞላ እስር ቤት ነው። በተጨማሪም ደግሞ በማንኛውም አይነት የሲቪል የሆነ ጉዳይ ላይ በሚመለከት ለሚደረጉ ማንኛውም ሁኔታ በቴሮሪዝም ስም ሁሉን ነገር በዛ አይነት ወንጀል እየተሰረቆመ ብዙ ግፍ የሚፈጸምበት ሀገር ስለሆነ ይህንን ነገር ኢንዲፔንደንት የሆነ እንደ ተባበሩት መንግስታት አይነት አጣሪዎች እስካልተገኘ ድረስ መንግስት የሚሰጠው ማንኛውም አይነት መግለጫ ተቀባይነት እንደሌለው ነው እኛ የምናስረዳ ያለ ነው።
ስለዚህ ለድምፅ ቅረብ ነው እያላችሁ ያላችሁት?
በትክክል አሁን ይህ ሁኔታ በትክክል ልክ በኮሚቴው ሙሉ ሰፖርት አግኝቶ እንዳለፈ እድል አግኝቶ በሙሉ ምክር ቤት ውስጥ ድምፅ እያገኝ ብለን ነው ጠዋትና ማታ የምንወተውተው ያለ ነው።
ይህ ኤችአር 128 እየተባለ የሚታወቀው የአሜሪካ ኮንግረስ የህግ ረቂቅ ቢጸድቅ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ላይ ምንም ተጽዕኖ እንደማይኖረው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አስታውቀዋል። በሌላ ዜና በመጪው ሳምንት በኢትዮጵያ ኦፊሴላዊ ጉብኝት የሚያደርጉት የኖርዌይ ልዑልና ልዕልት በሁለቱ ሀገሮች ግንኙነቶች አዲስ ምዕራፍ እንደሚከፍትም ተናግረዋል። መለስካቸው አምሃ ነው ዝርዝሩን የላከው።
የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ኤችአር 128 እየተባለ የሚጠራው የአሜሪካ ኮንግረስ አባላት ያረቀቁት የውሳኔ ሀሳብ ቢጸድቅ በሁለቱ ሀገሮች ግንኙነት ላይ አንዳችም ተጽዕኖ አይኖረውም አሉ። አቶ መለስ እንዳብራሩት ኢትዮጵያና ዩናይትድ ስቴትስ ጠንካራ ግንኙነት አላቸው። ግንኙነቶቻቸው ደግሞ ብዙ ዘርፎችና መስኮች አሏቸው። እነዚህ ግንኙነቶች የሚከናወኑት በአንድ ወይንም በሁለት ተቋማት መካከል አይደለም፣ በብዙ የሁለቱ አገሮች ተቋማት መካከል ነው ብለዋል። አክለውም የውሳኔ ሀሳብ ረቂቅ መሰረታዊ ስህተቶች አሉት። እንደ አቶ መለስ አለም አመለካከት
አንደኛ መሬት ላይ ያለውን ሀቅ ያንጸባርቃል። ለምሳሌ የአስቸኳይ ጊዜ አዋጁ ይነሳ ይላል። ሲጀመር የአስቸኳይ ጊዜ አዋጁ መነሳትም ሆነ መጣል የኢትዮጵያ መንግስትና ህዝብ ጉዳይ ነው። ሁለተኛ የአስቸኳይ ጊዜ አዋጁ ከተነሳ ስንት ጊዜው ነው? ሁለተኛ ችግር የዚህ ውሳኔ ሐሳብ መሬት ላይ ያለውን ሀቅ ለማንጸባረቅ ብቻ ሳይሆን ጊዜው ያለፈበት ነው። አንዳንዱ ሐሳብ አንዳንዶቹ ጉዳዮች ከዛሬ 3 አመት በፊት የተፈቱ ናቸው። ስለዚህ እንደኔ የውሳኔ ሐሳቡን ያጸደቁ ሰዎች በተሳሳተ መረጃ ላይ መሰረት አድርገው ያወጡት የውሳኔ ሐሳብ ነው ያስባለሁ።
ለማንኛውም ግን ይህ የውሳኔ ሐሳብ ከዚህ በፊት ተዘጋጅተው እንደነበሩት የተለያዩ የኤችአር የውሳኔ ሐሳቦች በሁለቱ ሀገሮች ግንኙነቶች ላይ የሚያመጡት ለውጥ የለም ይላሉ አቶ መለስ አለም።
ቁም ነገሩ ምንድነው? ይሄ የውሳኔ ሐሳብ ቢወጣ ምንድነው በሁለቱ ሀገሮች ላይ ያለው ተጽዕኖ? መልሱ ምንም ነው። ከዚህ በፊት ሌሎች የውሳኔ ሐሳቦች ወጥተዋል ይታወቃሉ። አምና የወጡ የውሳኔ ሐሳቦች ነበሩ። ለምሳሌ አንደኛው ኤችአር 861 የሚባለው ነው። ይሄ በምክር ቤቱ የወጣ ነው። ቀደም ሲልም በሴኔቱ ወጥቶ የነበረ ኤስአር 168 ይመስለኛል የሉም እነሱ። ስለዚህ ይሄ የውሳኔ ሐሳብ እንደ ሌሎቹ የውሳኔ ሐሳቦች ምንም ተጽዕኖ አላመጣም። የኢትዮጵያ መንግስት አንድም ጊዜ እንከን የለሽ የሰብአዊ መብት አያያዛለኝ እንከን የለሽ የዲሞክራሲ ስርዓት ግንባታለኝ ብሎ ተመጻድቆ አያውቅም። ይህንም ብሎ አያውቅም። ሁለቶች አሉ። ግሉለቶችን ለማረም የሚደረገው ደግሞ ለማንም የህዝብ ግንኙነት ፍጆታ ተብሎ አይደለም፣ ለኢትዮጵያ እንደ ሀገር አስፈላጊ ስለሆነ ነው። የሰብአዊነቱ ጉዳይ ለኢትዮጵያ በጣም አስፈላጊ ነው።
አቶ መለስ በሳምንታዊ ጋዜጣዊ መግለጫቸው ላይ ያተኮሩት የኖርዌይ ልዑል ሀኩንና ልዕልት ሜት ማሪት በመጪው ሳምንት ለሶስት ቀናት በኢትዮጵያ ስለሚያደርጉት ኦፊሴላዊ ጉብኝት ነበረ። ልዑሉና ልዕልቲቱ ከአንድ መቶ በላይ የሚሆኑ የንግድና የኢንዱስትሪ መሪዎችን አስከትለው እንደሚመጡ አስታውቀዋል። ስካንዲኔቪያን ከሚባሉት አገሮች ጋር ኢትዮጵያ ያላትን ከስምንት አስርት ዓመታት በላይ የዘለቀ አውንታዊ ዲፕሎማሲያዊ ግንኙነት አውስተው ይህ የአሁኑ የኖርዌይ ንጉሳውያን ቤተሰብ ጉብኝት በሁለቱ አገሮች መካከል አዲስ ምዕራፍ ይከፍታል ብለዋል።
ኢትዮጵያ ውስጥ ሰፊ የልማት ድጋፍ ይሰጣሉ። በተለይም ከአካባቢ አየር ለውጥ ጋር ከልማት እርዳታ ጋር ከነዚህ ሀገሮች ጋር እየጠነከረ እየጎረበተ የሄደ ግንኙነት ነው ያለው። በአልጋ ወራሹና ባለቤታቸው በኩል ኢትዮጵያ ውስጥ የሚደረገው ግንኙነት አዲስ ምዕራፍ አዲስ ገጽ ይከፍታል ብለን እናስባለን። በሁለትዮሽ ብቻ ሳይሆን በክፍለ አህጉራዊ ጉዳዮች ላይ በጋራ ለመስራት ቃል ኪዳን የሚያስሩበት አጋጣሚ ይሆናል ተብሎ ይተሰማል።
ይሁንና በኢትዮጵያና በስካንዲኔቪያ ሀገሮች መካከል አለ ስለሚባለው ሸካራ ዲፕሎማሲያዊ ግንኙነት ከጋዜጠኛ ጥያቄ ተሰንዝሮላቸው ቃል አቀባዩ ምላሽ ሰጥተዋል።
እየሻከረ ነው የሚሉት እንግዲህ እሱን መቀበል ይቸግረኛል። አንዳንዶቹ በተለያየ ወቅት ኤምባሲዎች መከፈታቸውን መዘጋታቸውን ከዛ ጋር አያይዘው አነሳሉ። ባንድ ወቅት ያለ ህጋዊ አግባብ ኢትዮጵያ ውስጥ ገብተው በህግ ጥላ ስር የነበሩ ሰዎች ነበሩ የስዊድን ዜጎች ከነሱ መታሰር ጋር እነዚህ በሁለት ሀገሮች ግንኙነት መካከል የሚያጋጥሙ ነገሮች ተደርገው መወሰድ አለባቸው። መታየት ያለበት ትልቁ ስዕል ነው። ኢትዮጵያ ከስካንዲኔቪያን ሀገሮች ጋር ያላት ግንኙነት በጣም መልካም የሚባልና በጋራ ጥቅምና በመከባበር ላይ የተመሰረተ ነው።
የኖርዌይ ልዑል ሃኮንና ልዕልት ሜት ማሪት ከጥቅምት 27 እስከ 30 2010 ዓ.ም ምረት በኢትዮጵያ በሚያደርጉት ኦፊሴላዊ ጉብኝት ከፕሬዝዳንት ዶክተር ሙላቱ ተሾመና ከመንግስት ከፍተኛ ባለስልጣናት ጋር እንደሚጓዩ ታውቋል። መለስካቸውማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ሄኖክና መለስካቸውን ለዘገባዎቻቸው አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ኒጀር ውስጥ በቅርቡ 4 የዩናይትድ ስቴትስ ልዩ ኃይል አባላት ወታደሮችን ሕይወት ያጠፋው የደፈጣ ጥቃት ከሰሃራ በመለስ በሚገኘው የሳህል ክልል ክፍሎች የጸጥታ ሁኔታው እየተዳከመ መሆኑን አመልክቷል። 5 የሳህል ክልል ሀገሮች ቡርኪና ፋሶ፣ ማሊ፣ ሞሪቴኒያ፣ ኒጀርና ቻድ በአካባቢው ያለውን የአሸባሪነት አደጋ ለመታገል የህብረት ወታደራዊ ኃይል ለመመስረት ስለሚያደርጉት ጥረት ዘጋቢያችን የቪኦኤዋ ዘጋቢ ማርያማ ዲያሎ ያጠናቀረችውን አዳነች ፍሳዬ ታቀርባለች።
የ5ቱ ሀገራት የመከላከያና የውጭ ጉዳይ ሚኒስትሮች ስለ ዓላማቸው ለማብራራት በያዝነው ሳምንት ዩናይትድ ስቴትስ ገብተዋል። የማሊ የውጭ ጉዳይ ሚኒስትር አብዱላይ ዲዮፕ ባለፈው ማክሰኞ አሜሪካውያን ወታደሮች ስለተገደሉበት የደፈጣ ጥቃት ተናግረዋል።
ሚስተር አብዱራማኒያን who is the member of the Malian parliament and
Mr. Abdrahman Niang የማሊ ምክር ቤት አባልና የከፍተኛ ፍርድ ቤት ሊቀመንበር ማሊ ውስጥ በሚገኘው ቴኒክ ክልል ላይ ይጓዙ ነበርና በካሚዮኖቻቸው ላይ የደፈጣ ጥቃት ተከፈተ። ሹፌራቸውና ሊያድኗቸው የደረሱ 5 ወታደሮች ተገደሉ።
ዲዮፓያ ይዘውም እንዲህ አይነቱ ጥቃት እየተዘወተረ መሆኑንና አደጋ እየደቀነባቸው መሆኑን አስገንዝበዋል።
It is urgent to deploy the G5 Sahel.
አሸባሪነትንና ባለም አቀፍ መልክ የተደራጀ የወንጀል ኃይልን የመታገል ዓላማ ያለው የ5ቱ የሳህል ሀገሮች የህብረት ኃይል በአስቸኳይ መመደብ አለበት። ለ5ቱ ሀገሮች የህብረት ኃይል እርዳታና ድጋፍ ለመስጠትም በህብረት መስራት ያስፈልጋል።
የተባበሩት መንግስታት ድርጅት የማረጋጋት ተልዕኮ የተመሰረተው ከ4 አመታት በፊት ነበር። ፈረንሳይም 3000 ወታደሮች በማሊ መድባለች። የቡርኪና ፋሶ የውጭ ጉዳይ ሚኒስትር አልፋ ባሪ የ5ቱ የሳህል ሀገሮች ጥረት በክልሉ ያለውን ኃይል ያጠናክራል ብለዋል።
ቡርኪና ፋሶ ኮንት ፕሬ ደ 1800 ኦም ኦሴን ደ ላ
ቡርኪና ፋሶ 1800 የሚሆኑ ወታደሮች በሚኑስማ ማሊ መድባለች። ይሁንና ይህ ሀገሮቻችንንና ድንበሮቻችንን ለመጠበቅ በቂ አይደለም። በአንድ አመት ተኩል ውስጥ በአብዛኛው በድንበሮች አካባቢ 80 ጥቃቶች ተፈጽመውብናል። ወጋዱጉ ላይ ደግሞ 2 ትልልቅ ጥቃቶች ተፈጽመው 134 ሰዎች ተገለዋል። ከሞቱት መካከል ምዕራባውያንም ይገኙባቸዋል። ስለሆነም ይህ የዓለም አደጋ ነው።
የትራምፕ አስተዳደር የሳህል ክልልን ለማረጋጋት ቁርጠኛ መሆኑን ባለፈው ሰኞ ገልጿል። የ5 የሳህል ክልል ሀገሮቹ ጸረ አሸባሪነት ጥምረትንም እንደሚደግፍ አስተዳደሩ ገልጿል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አሜሪካ ስለምትሰጠው እርዳታ አስታውቀዋል።
We are proud to announce today that we plan to provide up to 60 million
እስከ 60 ሚሊዮን ዶላር የሚሆን እርዳታ የመስጠት እቅድ እንዳለን በኩራት እንገልጻለን። የጥምረቱን ኃይል ለማጎላበት ስለሚሰጠው ገንዘብ ከምክር ቤት ጋር እንመክርበታለን።
የቻድ የውጭ ጉዳይ ሚኒስትር ኢብራሂም ታሃ ዩናይትድ ስቴትስ ለመስጠት ያቀደችውን ገንዘብ በበጎ ተቀብለዋል።
Les 60 millions sont la première plus grande contribution
ይህ እስካሁን ባለው ጊዜ ካገኘነው መዋጮ የበዛ ነው። ዩናይትድ ስቴትስን እናመሰግናለን። የጥምረት ኃይላችን ተጠናክሮ በአሸባሪነት ላይ ጦርነት እንዲያውጅ በመጪው ታህሳስ ወር ብራሰልስ በሚካሄደው ስብሰባ ተጨማሪ ገንዘብ እናገኛለን የሚል ተስፋ አለን።
የኒጀር የውጭ ጉዳይ ሚኒስትር ኢብራሂም ያኩቡ በበኩላቸው በቅርቡ በሀገራቸው ስለተገደሉት አሜሪካውያን ወታደሮች ሲናገሩ መንግስታቸው ስለ ጉዳዩ ለመመርመር ከዩናይትድ ስቴትስ ጋር እየሰራ መሆኑን ጠቁመዋል።
Nous le devons aux familles des soldats morts. Nous le devons nous-mêmes pour comprendre ce qui s'est passé et en tirer.
የሙታኑ ቤተሰቦች ለማሟታቸው ሁኔታ ማወቅ ይኖርባቸዋል። ወታደሮቹ ህይወታቸውን ያጡበት ግጭት ገና ስላላበቃ እኛም ትምርት እንቀስምበታለን።
አሸባሪነት ድንበሮችና ቀለሞች የሉትም። የአምስቱ የአፍሪካ ሀገሮች የጥምረት ኃይል ሊዋጋው የተነሳ ዓለም አቀፍ አደጋ ነው ሲሉም የኒጀር የውጭ ጉዳይ ሚኒስትር አስተንዝበዋል። አድማጮች የዜናና የመጽሔት ክፍለ ጊዜ በዚሁ ተጠናቋል። ከዚህ በስምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ በዚሁ እንጋብዛችኋለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የVOAን አፕ በነጻ ጫን ታደርጉና ዝግጅቶቻችንን በቀላሉ ለማግኘት ይቻላችኋል። አሁን አዲስ አበባ ላይ ሶሎሞን ስንት ሰዓት ነው ብትነግረኝ?
3 ሰዓት ከ26 ደቂቃ እስከ 27 ደቂቃ ይሆነ ነው አሁን ብቻን ለመናገር።
በጣም ጥሩ። ስለዚህ አሁን ከስልክ አስተያየቶቻቸው ከአድማጮች ጥቂቱን ብናሰማስ?
ሃሎ ጤና ይስጥልኝ። የአሜሪካ ሬዲዮ ጣቢያ አዘጋጆች እና አቅራቢዎች፣ ስሜ አማረ ጸጋ ይባላለሁ። የደወልኩት ከቦስተን ነው። የአገሬ ሕዝብ ልብ ግዛ፣ ምነው ዞር ብለህ አስብ እንጂ አስተውል እንጂ በወገንህ ላይ የምትወስደው እርምጃና ኢትዮጵያዊ የምትገድለው እሱ እኮ እዛ የተወለደና እዛ የተፈጠረ ኢትዮጵያዊ እኮ ነው። ከየትም ቦታ ብትመጣም እዛ ብትኖርም ስም ቢኖርም ሀገሩ ነው፣ ኢትዮጵያዊ ነው። ልብ ግዙ። ትግራይም ሆናችሁ፣ ኦሮሞም ሆናችሁ፣ ሶማሌም ሆናችሁ፣ አፋርም ሆናችሁ፣ ወንደርም ሆናችሁ፣ ወሎም ሆናችሁ፣ ሁላችሁ ኢትዮጵያውያን ናችሁ። ማፈሪያና መሳቂያ አታርጉን፣ አታዋሩድን። እናንተ በፌስቡክና በየኢንተርኔት እየወጣችሁ የሞት ጥሪና ህዝብ እርስ በርሱ እንዲተላለቅ የምታደርጉ ደግሞ አደብ ግዙ፣ ስነ ስርዓት አድርጉ። አማረ ነኝ። አመሰግናለሁ።
ቪኦኤ እንደው ጠቅላይ ሚኒስትር ኃይለ ማርያም ያወሩት ስለ ኢትዮጵያ ነው ስለ አሜሪካ ነው? እኔ በጣም ነው ግራ የገባኝ። ወታደሩ ሲመጣ ድል ይላል ሰው አሉ። እንዴት ገዳይን ሪል ቦይ ተቀበላል? ይሄ ወታደሩ እኮ በአምቦ በተለያየ የሚጨፈጭፈው ነው እኮ፣ በጎንደር፣ በአፋር፣ በተለያየ አካባቢ፣ በቤኒሻንጉል የጨፈጨፈ ወታደር እኮ ነው። ተቃዋሚዎቹም ራሱ ያሳዝናሉ። በጣም በጣም ኢትዮጵያ ውስጥ ተቃዋሚ የለም ማለት ከሞላ ጎደል የሚቻልበት ደረጃ ደርሰዋል። ምክንያቱም ሰዎቹ የሚረዱት አይመስለኝም። የህወሓትን ተንኮል አርቀው የሚያውቁት አይመስለኝም። ዝም ብሎ በቃ በደመ ነፍስ ነው የሚንቀሳቀሱት። እኔም በጣም ያሳዝነኛል። ምክንያቱም አሁኑ ሰዓት ይሄ ሁሉ ግፍ እየደረሰ ይሄ ሁሉ እስረኛ እየተገደለ ይሄ ሁሉ ሰው እየተገደለ በእስር ቤት እንዴት ነው እንደራደር የሚሉት? ምንድን ነው የሚደራደሩት?
ተራስተለኝ እጅግ የምወዳችሁና የማከብራችሁ የቪኦኤ ጋዜጠኞች በሙሉ መጀመሪያ የማክበር ሰላምታዬን አቀርባለሁ። አስተያየት መስጠት የፈለኩት በተለይ በሰጣ ገባ ላይ ከአዲስ አበባ የቀረቡት አቶ ኤልያስ ግደይ በተለይ በተለይ የመጨረሻው ላይ የተናገሩት ንግግር በእውነቱ እንደ አንድ ኢትዮጵያዊ እኔ ነጻ ሆኜ ነው እየተናገርኩ ያለሁት እና በመንግስትም ወገን የተሰራው ጥራ ነገር የማደንቅና በሌላውም በኩል ያለውን አስተያየት የምተች ነው እና በመጀመሪያ ነጻ መሆኔን ልነግራችሁና እስካሁን 2 ዓመት በሙሉ የቀረበው በአማራው፣ በደቡብ፣ በኮንሶ፣ በኦሮሚያ ህዝብ እያለቀ ከአክቲቪስትነት የማያንስ ነው ብለው የህዝቡ መሳለቂያ ህዝቡ መሳለቂያ አድርገው ማቅረብ አሳድሰው ማቅረብ በጣም በጣም በእውነቱ እንደ ነጻ ኢትዮጵያዊ በጣም አሳዝኖኛል። በተለይ ከዚህ በኋላ ማሰብ ያለባችሁ አትሊስት የተለያዩ ሰጣገባ ላይ ቀርቦ አይቻለሁ። እንዲህ አይነት የተደፈነ አስተሳሰብ ያለው ሰው ሲቀርብ አይቼ ስለማላቅ ቴንታ በአክብሮት ለመናገር ነው። ነገር ግን ይሄ አስተማሪ ሳይሆን የሚያናድድ፣ የሚያስቆጭ፣ ህዝብን የሚያስነሳ ወደ መጥፎ ነገር የሚያመራ ንግግር በመናገራቸው በጣም ነው ማዝነው።
ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኖሩልን። በኢሜል ነው እንጂ ደግሞ እኔ አልደውልም ካላችሁ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። የምሽቱ ፕሮግራም ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኬቨን ፋውለር ነው። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። አሁን ሙዚቃ እንጋብዛችሁ። ሙሉቀን መለሰ፣ ትዘዝ በገላይ። አሁን ከምሽቱ 3 ሰዓት ከ35 ደቂቃ ነው። አዲስ አበባ ላይ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
የኢትዮጵያን መንግስት የሰብአዊ መብት ይዞታና የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ህግ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የኮንግረስ አባል ጠየቁ። ባለፈው ሐምሌ ወር በህግ አርቃቂው የኮንግረስ የውጭ ጉዳይ ኮሚቴ ፊት ቀርቦ በሙሉ ድምጽ ወደ ቤቱ ያለፈው ረቂቅ ከሰባ በላይ የሚሆኑ ዲሞክራትና ሪፐብሊካኖች ድጋፋቸውን የሰጡበት ነው። ይኸው ኤችአር 128 እየተባለ የሚታወቀው የኮንግረስ የህግ ረቂቅ ቢጸድቅ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ምንም ተጽዕኖ አይኖረውም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። በመጪው ሳምንት በኢትዮጵያ ኦፊሴላዊ ጉብኝት የሚያደርጉት የኖርዌይ ልዑልና ልዕልት በሁለቱ ሀገሮች ግንኙነቶች አዲስ ምዕራፍ እንደሚከፍቱም ቃል አቀባዩ አቶ መለስ አለም ተናግረዋል። የላይቤሪያ ፕሬዝዳንታዊ ድጋሚ ምርጫ ዝግጅት እንዲቋረጥ መደረጉ ተሰማ። የመጀመሪያው ዙር ውድድር በሶስተኛነት የጨረሱት ተፎካካሪ ተቃውሞ በማስገባታቸው ምክንያት ነው። ጠቅላይ ፍርድ ቤቱ አቤቱታውን እስከሚሰማ ቀኑን ያስተላለፈው።
አመሰግናለሁ ቆንጂት ለአርዕስተ ዜናው። ወደ ተከታዩ ዝግጅታችን እናልፋለን። አሁን የአገር ጉዳይ በሚል ርዕስ የተሰናዳ ውይይት ነው።
የአገር ጉዳይ በሚል ርዕስ በራዲዮ መጽሔት እየተሰናዳ በሚቀርበው ልዩ ተከታታይ ፕሮግራም የተጀመረ ውይይት ነው አሁን የሚቀርበው። የውይይቱ ተሳታፊዎች በኢትዮጵያ ጉዳዮች ላይ ትኩረት በማድረግ የሚጽፉ የሚታዩና የሚሰሙ ዜናዎችና ዘገባዎች የሚቀርቡባቸው የአራት መደበኛና የአካባቢ መገናኛ ብዙሃን መድረኮች አዘጋጆችና ባለቤቶች ናቸው። የኢትዮ ሚዲያ ዋና አዘጋጅ አብርሃ በላይ፣ የኢሳት ራዲዮና ቴሌቪዥን አዘጋጁ ሲሳያ ጌና፣ የአዲስ አበባው ሆርን አፌርስ የተሰኘው የኢንተርኔት መጽሔት አዘጋጅ ዳንኤል ብርሃኔና እንዲሁም በዋሽንግተን ዲሲና አካባቢዋ በኢንተርኔትና በስልክ በሌሎችም አካባቢዎች ጭምር የሚሰማው አዲስ ድምጽ የተባለው የማህበረሰብ ሬዲዮ አዘጋጅና አቅራቢ አበበ በለው ናቸው የሚወያዩት። ቀውስና በኃይል የታጀቡ እንቅስቃሴዎች እንደምን ባለ ኃላፊነት ይዘገባሉ? አሳሳቢ ሁኔታዎች በሚታዩባት የዛሬዋ ኢትዮጵያስ የመገናኛ ብዙሃን ሚናና ኃላፊነት ምንድን ነው? አወያዮቹ የሬዲዮ መጽሔቶቹ አዲሱ አበበና አሉላ ከበደ ናቸው። በቀደመው የመጀመሪያ ክፍል እልባት ካደረጉበት ይሆናል የሚጀምሩት።
ሁለት ነገሮችን እንመልከት። ዘመኑ ተቀይሯል። የተለመደው መገናኛ ብዙሃን ከሚያደርጉት ስራ ትይዩ የማህበራዊ መገናኛ ብዙሃን የጎላ ድርሻ በቀላሉና ወዲያውኑ የሚደረጉ ነገሮች ከናደጋቸው ፍለፊት አሉ። ጠቃሚነታቸውም ጥያቄ ውስጥ በማይገባበት ነገር ግን ይነስም ይብዛም እንደ መደበኛ መገናኛ ብዙሃን በሚሰሩ ተቋማት ላይ ያለው ኃላፊነት የጎላለውና መረጃን በጊዜ ለማቅረብ በመፈለግና ተረጋግጠ ነገር ተላልፎ ሊያመጣ በሚችለው ጉዳት መካከለ ያለ ትንቅንቅ የቆየ የሰነበተ ወደፊትም ምናልባትም ይቀጥል ነው። ያን የምትመለከቱበትን መንገድ ከዛሬዋ ኢትዮጵያ ችግሮች ጋራ ዲሱ በመግቢያው በመንደርደሪያው ከተቀሳቸው ፈጣን ተለዋዋጭ ሁኔታዎች ጋራ ምንም አይነት መረጃ ሊመጣ ይችላል ብሎ በሚጠብቅ አስተሳሰብና ያ መረጃ የመጣበትን ነገር ለማረጋገጥ በሚፈለግ ወይ በሚጣርበት መንገድ ላይ እስኪ ይህን ፈታፈታ አድርገን ለመመልከት ሲሳይ አንተስ ምን ትላለህ?
በመካከላቸው የተፈጠረው ነገር ነው ኢትዮጵያ ውስጥ ቀውሱን ያባባሰ ያለው። ግን በእነሱ ለመጣነቱ ማለት አገሪቱ ውስጥ የተፈጠረው ሁኔታ ወደኋላ የሚመለስ ማለት አይደለም። በማናቸውም ሁኔታ ኢትዮጵያ ውስጥ የለውጥ እንቅስቃሴው ይገፋ መጥቷል። ትልቁ ነገር ይሄ የለውጥ እንቅስቃሴ ወደ አስፈላጊ አቅጣጫ እንዳይሄድና ኢትዮጵያን ሁሉ በጋራ ተጠቃሚነት ሁኔታ እንዲፈጠር ሚዲያውም ኃላፊነት አለበት። ከዚህ አንጻርም እኛም ማድረግ የሚገባን ምክንያቱም መረጃውን መስጠት ብቻ ሳይሆን በመረጃዎች መካከል በህዝብ መካከል በሃይማኖቶች መካከል እንደዚህ ቅራኔ የሚያባብሱ ነገሮች ላይ እሱን እየጠነቀቅን እየሰራን መሆኑም ደስጠበቃ ያለ ሁኔታም ይህ እንደሆነ ለማስታወስ ነው።
ቀደም ሲል ሲሳይም እንደጠቆምከው የተጀመረው እንቅስቃሴ ወዳልተፈለገ አቅጣጫ እንዳይሄድ ጥንቃቄ የማድረጉ ነገር ነው። ኢትዮጵያ እንደ ሀገር የመቀጠሏ ነገር የሚያሳስባቸው ጥቂት ሰዎች አይደሉም። ህዝቡ ከዚህ ጭንቀት የሚወጣበትን መንገድ በማመላከት ሚዲያ ምን ሚና መጫወት አለበት የሚለውም ግምት ውስጥ እንዲገባ ያስፈልጋል። አበበ ወደ አንተ ልምጣ።
ሁለት ነገር ነው እንግዲህ፣ አንደኛ የመጀመሪያው ጥያቄያችሁ በሶሻል ሚዲያ የሚገኙ መረጃዎችን እንደ ሶርስ ተጠቅሞ የማምጣቱን ነገር ምን ያህል ትጠነቀቁበታላችሁ የሚለው ቁልፍ ነገር ይመስለኛል። ምክንያቱም ዛሬ ስልክ ያለው ሁሉ ኢንተርኔት ላይ ስልኩ ከተያያዘለት፣ እንዲያውም አንዳንዶቹ ከጋዜጠኛ ቀድመው እየተደረገ ያለውን ነገር እውነቱን በስልክ በቪዲዮ የሚያሰራጩበትም ሁኔታ አለ። ሁሉ ነገር ውሸት ነው አንልም።
እና ኦፍኮርስ መለየት ያስፈልጋል። ሌላ ደግሞ ስሙን በሴት ቀይሮ የሰው ፎቶ ታበት ሁኔታ አይኖርም። ግን ምንድነው የምናደርገው? በሶሻል ሚዲያው በራሱ እኛም ተጠቃሚ ነው። በሶሻል ሚዲያ ሰው እንዲያገኘን አሁን አዲስም እንደምታውቁት ከዋሽንግተን ነው የሚተላለፈው የሬዲዮ ጣቢያችን ቨርጂኒያ ሜሪላንድ ዲሲ ነው የሚያካልለው። ግን ከዛ በላይ ያለው ሰው ዞሮ በሶሻል ሚዲያ በዌብሳይት ነው የሚከታተለን እኛንምና ከሶሻል ሚዲያ የምናገኘው መረጃ ከማቅረብ ይልቅ ሶሻል ሚዲያውን ተጠቅመን የኛን ፕሮግራም ማስተላለፍ ላይ በብዛት እናተኩረው። እንደዛ ነው። ይሄ ለውጥ ይመጣል አይመጣም የሚለው ነገር የሚያከራክር አይመስለኝም። ለውጥ እንደውም በኔ በኩል እየተደረገ ነው አይኔ። ምክንያቱም ለውጡ የሚመጣው እንግዲህ ከአገዛዙ ጀምሮ ነው። አገዛዙ እኮ ህዝቡ ለውጥ እንደፈለገ አውቆ ሁላችንም ባንዴ ስርዓቱንም ባንዴ እንደው ለውጡ አትበሉን እንጂ እያረምን ነው፣ እየተስተካከልን ነው፣ እየተከረከምን ነው፣ ሰው እያገለልን ነው፣ ሰው እየተካን እየተተካካን ነው። ብዙ ቃላትን በመጠቀም ለውጥ እየተደረገ መሆኑን እኮ እነሱ ነው እየነገሩን ያሉት። ጠያቂው ህዝብ ነው። ህዝብ ግን እየጠየቀ ያለው ሁለንተናዊ ለውጥ ነው። እነሱ ሁለንተናዊ ለውጥ አያዋጣንም ግን ጥቂት ለውጥ እናረጋለን አይነት እዚህና እዛ ያው ሁሌ እንደምትሰሙት ሰው። የሚዲያ ኃላፊነት ምንድነው? አንደኛ ህብረተሰቡ ሁለንተናዊ 100% የመንግስት ለውጥ እንደሚፈልግ መንግስት ጆሮ ዳባ ልበስ ሊል አይችልም፣ ይገደዳል። ያ ለውጥ ግን ኢትዮጵያዊ ለውጥ እንዲሆን የሁሉንም ኢትዮጵያዊ ተሳትፎ ማሰማት ችግር የምንፈጥረው ሚዲያዎች ምንድነው የምንፈልገውን ለውጥ በህዝቡ ላይ የጫንበት እንደሆነ የህዝቡን የለውጥ ፍላጎት ያላስተጋባን እንደሆነ እንግዲህ በሩዋንዳ የሰማነው ሌላም የሰማነው ነገር ይፈጠራልና መጠንቀቅ ያለብን እውነቱን መናገር አለብን። ህዝቡ ለውጥ ፈልጓል። የሚተካ ነገር ግን ለጊዜው ታየ የለም። በየቦታው እየታገለ ያለ አለ። እርስ በርሱ አንዱ ካንዱ ሐሳቡ የተጋጨ ነው። መደበቅ አያስፈልግም። አንዱ ሊያመጣኝ ያስፈልገው ለውጥና አንዱ ሊያመጣኝ ያስፈልገው ለውጥ የሚገናኝ አይደለም። እነዚህ ደግሞ ህዝቡን የሚመጣው አስፈራኝ የሚያስብሉት እነዚህ መሆናቸውንም መግለጽ ያስፈልጋል። ስለዚህ የማይቀረውን ለውጥ ወደ ጥሩ ለውጥ ለመውሰድ ደፍሮ በተቃዋሚውም በመንግስትም ያለውን አስጊና የሚያስፈራ ነገር ማጋለጥና ማቅረብ ያስፈልጋል። ስለዚህ ወደ ሰዓቱ ከመግባታችን በፊት ህዝቡና የህዝቡ ለውጥ ፍላጎት በጣም ጥሩ ደረጃ ላይ እንዲደርሱ ሁሉንም ወገን በአይነ ቁራኛ በማየት በማረም በማስተካከል እውነቱን በማቅረብ ነው እንጂ ሚዲያው ለውጥ እንዲመጣ ስለፈለገ ብቻ የሚወደውን ድርጅት ልክ አርጎ የሚያቀርብ ከሆነ አልባትም በዛ ድርጅት መምጣት ደግሞ የሚከፉ ወይም ተስፋችን አለቀልን የሚሉ ኢትዮጵያውያን ይኖራሉ። ሁሉም ድርጅት የሚያመጣው ለውጥ ኢትዮጵያ ይፈልገዋል ብዬ አልገምትም። እና የሁሉንም ድምጽ ማሰማት ሚዲያው የመጀመሪያው ኃላፊነት ይመስለኛል።
ሌሎቻቸው ሀሳብ ካላቸው
ጀምርኝ።
እሺ ዳንኤል።
እሺ ሜቢ አቃረቤ ዜግ ነበረ። ምንድን ነው ተራማጅ የሆነ ወይ ደግሞ ጥሩ የሆነ ለለውጥ የሚሆኑ ሀይል ለፕሮግሬስ የሚሆኑ ፕሮግሬሲቭ የሆኑ ሰዎች የሉም ለማለት አይደለም። በድርጅት ውስጥ እንደ ማንኛውም በኢህአዴግ ውስጥ በየፓርቲ ውስጥ የሚሆን በሌላም በመንግስት መዋቅር ውስጥ በትምህርት ውስጥም ተራማጅ የሆነ ፐርስፔክት እይታ ያላቸው ይኖራሉ። ዛሬ ላይ ከተስኮል ወይ ደግሞ ነባራዊ ሁኔታውን ወይ ደግሞ ጨራሽ በፊት የነበረው አሰራር ላይ ይቸክለው ያሉ ይኖራሉ። ነገር ግን ምንድነው ይሄ የግለሰቦች እንግዲህ ሊበራላይዝ ማድረግ የምንበለው ሞር ዲሞክራታይዝ ማድረግ ላይ ያላቸው አቲቱድ ነው፣ ፐርስፔክቲቭ ነው። ነገር ግን እንደ ቡድን ሀሳብ እኔ በኩል ብዙም አይታየኝም። አሁን እገሌ ጥሩ ነው እንትን ያለው እገሌ በእንደዚህ አይነት ውሸል ቤት ምን ሰማው ነገር አለ ያው ለሬዲዮ አይሆንም እንጂ። ነገር ግን እንደ ግሩፕ የሆነ ሀሳብ አይዲያ ይዘህ ከሌላው ጋር እየተቀናቀል ሲሆን ነው የተሻለ የሚሆን የነበረው። ወይ ደግሞ ቢያንስ ቢያንስ በዚህ የሚፈጠረው ለውጥ አንድ ነገር ያደርጋል የሚለው እና ለጊዜው እዛ ላይ በጨበጥ የሚታየኝ የለም። ስለዚህ ምን ለማለት ነው መሰረታዊ ለውጥ ሊመጣ አይችልም ወይም ደግሞ ለዛ የሚሆን ጠናነት ወይም እይታ ያላቸው ሰዎች የሉም ለማለት ሳይሆን በዛ ዙሪያ ያጠነጠነ ፍትጊያ ወይም ሽኩቻ አላይ ነው። ነገር ግን የህዝቡ ግፊት እና አጠቃላይ ይሄ ውይይቱ ወይ ደግሞ ሁኔታዎች ራሱ ምንጊዜ እንግዲህ ለውጥ የሚመጣው ልክ እንደ እንትን በሚናጥበት ጊዜ ያሉት አስተላለፎች ይቀያየራሉ። አዲስ ነገር ለማሰብ ወይ ደግሞ አዲስ አስተያየት ሰጀሽን ለመስማት ክፍተት ይኖራል። ሶ ያ የሚፈጥረውን ተስፋ አደርጋለሁ ገና የለውጥ መልኩ እንዲሆን የተወሰነ ክፍተት ሊገኝ ይችላል። አንድ ምሳሌ ለመጥቀስ የፕሮፖርሽናል ኢሌክሽን ሀሳብ ላይ ያለፈው ዓመት መጀመሪያ ላይ አልተገብቶ ነበረ። ያለፈው ዓመት ወደ መጨረሻው አካባቢ ላይ ወይ ደግሞ አጋማሽ አካባቢ ላይ መልሰው ስተውት ነበር። አሁን መልሰው አንስተውታል። ወይ ደግሞ አትሊስት ነሐሴ መስከረም ጀምሮ በክልል በአካባቢ ምክር ቤቶች እንጂ በክልል ምክር ቤት ለማድረግ ቃል አልገቡም ወይ ደግሞ እዛ ስነት ደረጃ ያልደረሱም። ስለዚህ ሁኔታዊ ተለዋዋጭነት ወይ ደግሞ እንደ ነፋሱ ለለውጥ ያለ ተነሳሽነት ከፍ ማለትና ዝቅ ማለት ታዘባለሁ።
መልካም ዳንኤል ግፊቶቹ ያንጸባረቁት ነገር አይጠፋም የሚል ስሜት ያለው አነጋገር ነው መጨረሻ የተናገርከው። የማህበረሰብም ሆነ መደበኛ መገናኛ ብዙሃን ሚናና ኃላፊነትንም ጭምር ስለሆነ ያየን ያለ ነው። የትኛውም አይነት ጠባይ ያለው መገናኛ ብዙሃን ይሁን የማህበራዊ መገናኛ ብዙሃንን ጨምሮ በምናስተላልፋቸው መልእክቶች ተጠያቂ መሆንንም ኃላፊነት መውሰድንም ይጨምራል የዚህ ውይይታችን ትኩረትና። በተለይ ደግሞ እንዲህ አሁን በኢትዮጵያ ውስጥ የሚታዩ ሁኔታዎች ባሉበት ውጥረት ባለበት ሲሳይ አንዷን የውይይት አረቀደም ብለህ መዛሃል። የለውጥ ጥያቄዎቹን መሰረት በቅጡ መመርመር፣ የሁሉም አገር የሆነች ሁሉም ተጠቃሚ የምታደርግ አገር መኖር፣ ሌሎች የመብት ጥያቄዎች ለምንድን ነው እነኚህ ሰላማዊ ሰልፎች እንቅስቃሴዎች የኖሩት፣ የህዝብ ጥያቄ ምንድን ነው ብሎ መጠየቅና ለዛ መልስ መስጠት ግፊት ውስጥ በግድ መግባት ይኖራልና፣ በግዢው ቡድን ውስጥ የሚገኙ ኃይል አሰላለፍን ዳንኤል የጠቀሰው እንዳለ ሆኖ አንተ የቴሌቪዥንና ሬዲዮ ፕሮግራሞችን ትሰራለህ ሲሳይ። በውይይቶች ውስጥ የመነጋገሪያ ትኩረት ርዕሶችን መምረጥን ጨምሮ የሚመረጡ አጀንዳዎች ላይ የሚናገሩ ሰዎች የሚመጡበትን ጨምሮ ቀደም ለተባለው ኃላፊነትን ለሚወስድ ነገር ግን በአገር ውስጥ ያለውን ሁኔታ የሚያንጸባርቁ ገጽ ያለው ፕሮግራም ለማዘጋጀት በምታደርገው ጥረት ውስጥ የመገናኛ ብዙሃኑ ሚና እንደ ቆመለት ዓላማ ከማስፈጸምም አንጻር ተጨባጭ ለማድረግ ነው ፕሮግራሞች ስታዘጋጅ ምን አይነት ነገሮች ላይ ትኩረት ታደርጋለህ?
በጣም አመሰግናለሁ አሉላ። እንግዲህ ያው እንዲህ አይነት በሚዲያ ውስጥ የሚፈራ ሰው በተለይም ደግሞ ፖለቲካው ያረጋበት ሀገር ውስጥ በአጠቃላይ ሙሉ በሙሉ ትኩረትን የለውጡ እንቅስቃሴ ዞሮ ዞሮ ሌላ ቀውስ እንዳይፈጠርና ሀገሪቱ ወደ አላስፈላጊ ሁኔታ ውስጥ እንዳትገባ ያው የመጠንቀቅ ኃላፊነት ሁላችንም አለብን። ከዛ አንጻር ይሰራል፣ ፕሮግራሞችን ከዛ አንጻር የሚቃኙ ናቸው። ግን ኢትዮጵያ ውስጥ ያለው የለውጥ እንቅስቃሴ ደግሞ ለውጥ ፍላጎት የሆነ ችግር ያስከትላል ተብሎ ደግሞ ያለው ነገር እንዳለ ይቀጥል የሚል አይነት ተደርጎ እንዳይወሰድ ጥንቃቄ የሚያስፈልግ ነገር ይመስለኛል። በሌላም በኩል አሁን በተፈጠረው ሁኔታ ውስጥ እኔ ከህዋት ውጭ ያሉት ቀንድ አበቀሉ የሚለው ነገር ያለው መሬት ያለው እውነታ ብዙ የሚያንጸባርቅ አይመስለኝም። የህዝብ ግፊት አለ። ከህዝብ ግፊት ጋር ተያይዞ ምናልባት ድምጻቸውን አጉልተው እያሰሙ ይሆናል። ሁልጊዜም ብአዴን፣ ኦህዴድ፣ ደኢህዴን የሚባሉት አቅም አላቸው ተብሎ ደግሞ ቀና ብለው ለመታየት የሚሞክሩ ስለ 1993 ያክል መታይተናል። አንዱ የህዋት ቡድን አይዟችሁ ብሎ ከጎናቸው ሲሰለፍ ብቻ ነው። ከዛ ውጭ መሆናቸውን በተጨባጭ ያየነው ነው። ያ ማለት በዝቅተኛውና በመካከለኛ ወርከን ላይ ፍላጎት ያላቸውና የራሳቸውን አስተዋጽኦ ለማድረግ የሚፈልጉ ዛሬም እያደረጉ ያሉ ሰዎች እንዳሉ በመገንዘብ ጭምር ነው። ይህ አለ። በሌላ በኩል ኢትዮጵያ የለውጥ እንቅስቃሴ ምድረ በዳ ላይ አይደለም። በማናቸውም ሁኔታ ውስጥ ኢትዮጵያ ውስጥ አንድ ነገር ቢፈጠር ዝም ብሎ ሁሉ ነገር ይቆማል ማለት አይደለም። በተቻለ መጠን ይሄ የዘር መስመር እየሄደ ይዘው በየአካባቢው የጦር አጋዝ ለመሆን የሚደረጉ እንቅስቃሴዎች እነሱ እንዳይኖሩ የሚደረገው ጥንቃቄ እንደተጠበቀ ሆኖ ኢትዮጵያ ውስጥ ባለፉት ረዥም ዓመታት ውስጥ ኢትዮጵያን እንደ ሀገር ለመቀበል በተለያየ መንገድ የራሳቸውን ሀገር ለመመስረት ሲሄዱ የነበሩ ኃይሎች ጭምር በኢትዮጵያዊነት ዙሪያ የኢትዮጵያ የትኛውም ብሔረሰብ ችግር የሚፈታው በኢትዮጵያ አንድነት ጥላ ስር ነው ብለው መሰባሰብ የጀመሩበት ከዛም ባሻገር ቁጥራቸው ይብዛ ሚነስ ብረት ያነሱ ኃይሎችን የምናይበት አቅም ያላቸውን ሰዎች በተጨባጭ በዚህ በትግል ውስጥ እየተሳተፉ ያሉበት ሁኔታ ነው። ስለዚህ እንዲህ አይነት ሁኔታ ባለበት ሁኔታ ውስጥ አንድ ነገር ሲመጣ ልክ ሁሉ ነገር ድበትናቱ ይጠፋል የሚል ስጋት በግሌ የለኝም። እኔም የሚያሰጋኝ እነዚህ በህወሓት ዙሪያ የተሰባሰቡ ኃይሎች እነሱ በኩል አቅም ከተነሱ ሁሉም አንዱ መነሳት የሚችሉበት ሁኔታ እንዳለ ብገነዘብም እንደዚህ አይነት ሁኔታ ለሀገር አደጋ እንደሆነ እረዳለሁ። ከዛ ውጭ ግን በየትኛውም በአፍሪካ ውስጥ የቅርብ ጊዜ ታሪክም ብናይ የረዥም ጊዜ ወሰዱ እንቅስቃሴዎች አይደለም ለውጥ ሲያመጡ የነበረው። ወደ ላይቤሪያ 1983 አካባቢ የነ ሳሙኤል ሉ መሄድ እና የነ ቻርለስ ቴለር መምጣት የሁለት ዓመት ጉዳይ ነው። የሩዋንዳ አርበኞች ግንባር ወደ ስልጣን ከመጣ በኋላ ነው እንግዲህ ዛየር ወይ ኮንጎ ውስጥ ሁኔታዎች የነ ሞቡቱ ሴሴ ሴኮ ስልጣን ለማጣት የተገደዱበት ሁኔታ እናስታውሳለን። ራቅ ካልንም የነ ሚልተን አቦቲ ኡጋንዳው ስልጣን መምጣት በኋላ ምን ሙሴቬኒም ወደ ስልጣን የመጡበትን ነገር ስናይ ከታንዛኒያ ጋር ያለው ነገር ያለን ይህን ማነሳው ምንድን ነው ኢትዮጵያ ውስጥ ባለው ሁኔታ ፈቀድንም አልፈቀድንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ እንደሚነግረን የኢትዮጵያን ትግል ለማድረግ ምድረ በዳ ላይ አይደረግም። ይነሱ የሚብዛ የሚደግፍ የሚያግዝ ሀገር ያለበት ሁኔታ መኖር ስለነበረበት ከኤርትራ የሚነሱ ኢትዮጵያ ውስጥ ለውጥ ማምጣት የሚንቀሳቀሱ ኃይሎች አሉ። ስለዚህ እነዚህ ኃይሎች ባሉበት እነዚህ ኃይሎች ደግሞ ከጠባብ ስብስብ ወደ ሰፊ ስብስብ እየሄዱ ባሉበት ሁኔታ ውስጥ ኢትዮጵያ ውስጥ አንድ ነገር ቢፈጠር ኢትዮጵያ ውስጥ ያለውን ነገር ለመለወጥ ሁሉ ነገሮችን ቴክ ኦቨር ለማድረግ ብዙም የሚያስቸግር ነገር እንዳልሆነም በግል ይረዳለሁ። በአጠቃላይ ግን ስብስቡ ከዚህ ቀደም የሆነ ሀገር ለመንቀሳቀሱ ኃይሎች ለስም መጥቀስ ያስፈልጋል። ቀደም ሲል የኦሮሞ ነጻነት ግንባር መሪዎች የነበሩት እና አቶ ደንጅ ጎለታ እና ዶክተር ዲማነጎ ኢትዮጵያ ሀገራዊ ንቅናቄ የሚባል ስብስብ ውስጥ ያሉት የኦሮሞ ዴሞክራሲያዊ ግንባር የሚባለውን ሲመሰርቱ የኦሮሞ ህዝብ ችግር በኢትዮጵያ ጥላ ስር ይፈታል በሚል ነው። ከዛም አልፎ አሁን ዛሬ የኦጋዴን ነጻ አውጪ ግንባር ሁሉ ለኢትዮጵያዊነት መናገር የጀመረበት ነው እና ይሄን በጎ ነገር ማየትም አለበት። ዝም ብለህ ሁሉ ነገር ጨለማ ማድረግን መመልከቱ የተገቢ አይመስለኝም ለማለት ነው።
መልካም አበበና አብርሃ እንሰጣለን።
የሚታየው ለውጥ ምንድን ነው? ነው አይ ቲንክ በመጀመሪያ ደረጃ አሁን የሚታይ ለውጥ ምንድን ነው ከተባለ ከ97 ምርጫ ወዲህም ሆነ ከዛ በፊት ተቃዋሚዎች ብዙ ጥያቄ ነበራቸው፣ ተደራጅተው ያቀርቡ ነበር። አገዛዙ እንዴት ሳካለት ነገር አለ፣ ጠያቂዎችና አደራጆችን በማሰር በመግደል ከሀገር እንዲሰደዱ በማድረግ ድርጅቶችን በማጥፋት ሊቀድም ሞክሯል። ድርጅቶችና ህዝብ ተገናኝተው እንዳይለውጡት ለማድረግ ችሏል። በአደባባይ የወጣውንም ህዝብ ባና አቶ መለስ ግዜ ያው እንግዲህ በመጫ ጥራፋት የተገደለውን ሰው አይተናልና የህዝቡና የተቃዋሚ ድርጅቶችን ግንኙነት ለመስበር ሙከራ አድርጓል። ተሳክቶለታል ብዬ ነው ማስበው። ለምን ብዙ ተቃዋሚ ድርጅቶችን አጥፍቷል፣ የድርጅት መሪዎች ተሰደዋል፣ ታስረዋል፣ አንዳንዶች ተገለዋል። ችግር የሆነበት አሁን ምንድነው? ያን ጥያቄ ያለ ድርጅት ህዝብ ይዞት ተነሳ። በየቦታው ህዝቡ ድርጅቶች እና የድርጅት መሪዎች ይሉት የነበረውን ጥያቄ በሚሊዮን የሚቆጠር ሰው ይዞት መጣ። ዛሬ እንግዲህ ሚሊዮን ሰው እንደ አንድ ሰው ማሰር አልተቻለም፣ ሚሊዮን ሰው እንደ አንድ ሰው መግደል አልተቻለም። እና መፍትሄ ብለው የሚያመጡት የውስጥ ክርክር እነሱን ደግሞ እየለያያቸው መሆኑን እያየን ነው። ሀሳቡ ያልተደመጠለት ሪዛይን ያደርጋል፣ ወር ከስራ ይባረራል፣ ወይም በጥሮታ ተገለል ይባላል። እንግዲህ የህዝቡን ጥያቄ እንመልሳለን የሚሉት ነገር እርስ በርስን እንዳላስማማቸው ይቻላል። ቅድም እንዳልኩት አዶንቲ ኦህዴድ እና ብአዴን ደቡብ ህዝቦችም የሚናቁበት ጊዜ አልመሰለኝም። እነዚህ ድርጅቶች በራሳቸው በየአካባቢያቸውን ያለውን መልስ እኛም መመለስ አለብን፣ አካባቢያችንም የእውነት ከሆነ እኛ ማስተዳደር አለብን። ይሄ ራሱ ጥያቄ ነው። ኢህአዴግ የሚባለው ድርጅት ቲፒኤልኤፍ ነው። ቲፒኤልኤፍ ሰምቶት ማያውቀውን እያየ ነው። እና በእኔ እምነት ከአሁን በኋላ ለውጥ የማይቀር ቢሆንም ለውጡ ግን ህዝብን በያዘ ኃይል ይጠናቀቃል። እንግዲህ ተቃዋሚዎች ነፍስ ዘርተው እርስ በርስ መቃወም እንትን ማለታቸውን ትተው ጥርት ያለ አጀንዳ ይዘው ከህዝብ ጋር ከወያኔ በፊት ቀድመው ከተቆራኙና ህዝብን ይዘው መለወጥ ከቻሉ የተቃዋሚዎችና የህዝብ ህብረት ለውጥ ያመጣል። ይህ ካልሆነ የግድ ህዝብ መነሳቱ አይቀርም። ቲፒኤልኤፎች ተሰንጥቀው እንግዲህ ግማሾች ውጭ ዳ ሆኖ ግማሾች ደግሞ ራሳቸውን ለማዳን ከህዝብ ጋር ከተቆራኙ ፕሮባብሊ አጠቃላይ ለውጥ የሚያመጣ ነገር ማድረግ የቻሉ የቲፒኤልኤፍ አባላትም አድቫንቴጁን ሊመቱበት ይችላሉ። እና በእኔ ግምት ለውጥ የማይቀር መሆኑን ባይም የሚመጣው ለውጥ ግን በየትኛው ነው ብሎ ለመናገር የሚያስቸግር ሁኔታ ነው ያለው። ይሄ ሲባል ለውጥ እንዲመጣ እየታገሉ ያሉ ተቃዋሚ ድርጅቶች የሉም ማለት አይደለም፣ አሉ። የማይካደው መኖራቸውን መካድ እንደማይቻለው ሁሉ ዝብርርቅ ያሉና ከህዝቡ ጋር በጣም በጠነከረ ሁኔታ ያልተገናኙ መሆናቸውን ደግሞ መካድ አይቻልም። ስለዚህ ይሄ የተቃዋሚዎች ችግር ይመስለኛል። ተቃዋሚዎች ሳይቀደሙ መቅደም መቻል አለባቸው። የደከሙበት የታሰሩበት የተገረፉበት ጉዳይ ነው። እርስ በርስ ይቅር ተባብለው ተቻችለው ከህብረተሰቡ ጋር ቀድመው የሚቆራኙበት ነገር ካልመጣ ፕሮባብሊ የመጨረሻ ካርዱ ለቲፒኤልኤፍ ተሰነጣጥቀውም ቢሆን ህዝቡን ከጎናቸው የሚያደርጉበት አንድ አጀንዳ ማምጣት ነው። ለምሳሌ ዝም ብሎ የቅዠት ምሳሌ መስጠት ይቻላል። ኢትዮጵያዊነት የሚለውን ህብረተሰቡን የሚወደውን ሀሳብ ቲፒኤልኤፍ የመሸከም አቅም የፈጠረ እንደሆነስ? አይ መቼም በፖለቲካ አይቻልም የሚባል ነገር ያለ አይመስለኝም። የሆነ ነገር ሊሆን ይችላል እና ሳማው ኢትዮጵያ የሆነው እንዲሁም የኢትዮጵያ አሁን ምንሰጋላት ኢትዮጵያ ትፈረካከሳለች፣ እርስ በርስ ይገዳደላል፣ ህዝቡ አደጋ ይመጣል ምንለውን ፍራቻ የሚመክቱ ኃይሎች ሆነው የመታየት እድል ያጋጠማቸው እንደሆነ ምናልባት በድሉ ተጠቃሚ የሚሆኑበትም ሁኔታ ይመጣል እና ስለዚህ እኔ ለውጥ መምጣቱ ይታየኛል። የለውጡ ሁኔታ ግን ማንኛው ወገን ቀድሞ ህዝብን ከጎኑ ያደርጋል ነው። ህዝብ እንደሆነ ለሀገሩና ለነጻነቱ ሟች ነው፣ እየሞተ ነው። ለውጥ ፈልጓል። ኢትዮጵያዊ ለውጥ ነው እየፈለገ ያለው። እዚህ ላይ አንድ መረሳት የሌለበት 26 ዓመት ያሳለፍ ነው ይሄ የዚህ ብሔር እንቅስቃሴ የዛ ብሔር እንቅስቃሴ የዚህ ብሔር እንቅስቃሴ ህዝብ እኮ እንዳልፈለገው ደጋግሞ አሳይቶናል። ጎንደር ላይ የሆነውን፣ ወለጋ የሆነውን፣ አሁን ትናንትና ራሳቸው ፌሌ ሲያርጉትም 200 እንዲሆኑ የኦሮሞ አካባቢ ወጣቶች ጣና ያለውን እንትን እናርማለን ብሎ መሄድ መነጣጠል የማይቻል መሆኑን እያሳዩን ነው። ስለዚህ እኔ በእኔ ግምት የሚመጣው ለውጥ የሚወሰነው የትኛው ወገን ቀድሞ ህዝብን ከጎኑ ያደርጋል ነው እንጂ
አብርሃ በዚህ ላይ የማይቀር ነገር ነው አልተናገርክም።
ክቡራትና ክቡራን አድማጮች፣ ይህ ውይይት አላበቃም። በሌላ ክፍለ ጊዜ ይዘን እንመለሳለን ተከታዩን ክፍል።
አሁን የተፈጥሮ አካባቢ ሳይንስና ህይወት፣ አዘጋጅና አቅራቢ ሶሎሞን አባተ።
የዓለማችን ግለት ከዕለት ወደ ዕለት እየጨመረ እንዲሄድ የሚያደርጉት ሙቀት አማቂ ጋዞች ወይም ግሪን ሃውስ ጋስስ ይባላሉ። በከባቢ አየር ውስጥ አሁን ያሉበት መጠን በ800,000 ዓመታት ታይቶ የማይታወቅ መሆኑን የዓለም ሚቴዎሮሎጂ ኤጀንሲ አስታውቋል። ድርጅቱ ባወጣው ዓመታዊ የሙቀት አማቂ ጋዞች ልቀትና መጠን ሪፖርቱ ላይ እየታየ ያለውን ሁኔታ የማንቂያ ደወል እያሰማ ነው ብሎታል። በመጪው ሳምንት ውስጥ ቦን ጀርመን የሚሰበሰበው የአየር ንብረት ለውጥ ድርድር ጉባኤ ምናልባት በዚህ ከሚነሱት ጉዳዮች ዋነኛው ይኸው የሙቀት አማቂ ጋዞች መጠንና ቁጥጥር ሳይሆን አይቀርም። የዓለምን ግለት ለመግታት ዛሬውኑ ቆፍጣና እርምጃዎች ካልተወሰዱ ሁኔታው ከእጅ እየወጣ መዘዙም የበረታና ለመቀልበስም ማጣፊያው የሚያጥረን ጊዜ ከፊታችን ተደቅኗል ብሏል የዓለም ሚቴዎሮሎጂ ድርጅት። ባለፈው ዓመት የተመዘገበው በከባቢ አየር ውስጥ ያለው የሙቀት አማቂ ጋዞች መጠን በተለይ የካርቦን ዳይኦክሳይድ ክምችት ከዚያ በፊት ታይቶ የማይታወቅ እጅግ ያሻቀበ ጣሪያ የነካ መሆኑን የሚቴዎሮሎጂ ድርጅቱ አስረግጦ ተናግሯል። ከኢንዱስትሪው አብዮት በፊት ከነበረው የካርቦን ዳይኦክሳይድ ክምችት በ145% የላቀ ነው ዛሬ አካባቢያችንን አፍኖ ሊያጠፋ የተጠራቀመው አውዳሚ ጋዝ። የአየር ንብረታችንን ስርዓት ፍጹም አዲስ ወደሆነ ይዘት ሊቀይርና ታይቶ በማይታወቅ ሁኔታም ሊያናጋ የሚችል አደገኛ መንገድ ላይ ነን ብሏል ድርጅቱ ደጋግሞ በሚያሰማው የኡኡታ ድምፅ። ይህ ስጋት ወደፊት ይመጣል ብለን የምንጠብቀው አይደለም ብለዋል የዓለም ሚቴዎሮሎጂ ድርጅት ዋና ጸሐፊ ፔቴሪታ ላስ። ጄኔቫ በሚገኘው ጽህፈት ቤታቸው ለባልደረባዬ ሊሳ ሽላይን በሰጡት ቃል ሁኔታዎቹ፣ አደጋዎቹ ዛሬ እየተፈጠሩ ናቸው ብለዋል። ተመራማሪዎቹ ላለፉት 800,000 ዓመታት እየተፈጠረ ያለውን የካርቦን ዳይኦክሳይድ የመጠራቀም ሂደት በተከታታይ እያስተዋሉ ማጥናታቸውንም አመልክተዋል። ዳላስ
We have far exceeded this natural variability that took place in the past and we are giving extra energy for our planet.
ካላስ በዚሁ መግለጫቸው በቀደሙ ዓመታት የተፈጠሩትን ክስተቶች በብዙ እጅ አልፈን ሄደናል ብለዋል። ለምድራችንም ተጨማሪ ኃይል እየሰጠነን ከአየር ጠባይ ጋር የተያያዙ መጠንና ድግግሞሻቸው እየሰፋ የመጣ የተፈጥሮ አደጋዎችን እያየነን በእንዲህ አይነት አደጋዎች ምክንያት የሚፈጠሩት የምጣኔ ሀብት ውድመትና ቀውስ ከ1980ዎቹ ዓመታት ወዲህ ባለው ጊዜ ውስጥ ብቻ በሶስት እጥፍ መጨመሩን ተናግረዋል ታላስ። ይህ ደግሞ የአየር ንብረት ለውጥ መዘዝ ነው። ሪፖርቱ እንደሚለው ግለቱን ከሚፈጥሩት ጋዞች 60% ድርሻ የሚይዘው ካርቦን ዳይኦክሳይድ ሲሆን እጅግ ለገዘፈው የሙቀት አማቂ ጋዞች የከባቢ አየር ውስጥ ክምችት ዋነኞቹ ምክንያቶች የሰው ልጅ የዕለት ተዕለት ክንዋኔዎችና የተፈጥሮይቱ የራሷም የመለዋወጥ ዑደት ናቸው። በመሆኑም ይላሉ የሚቴዎሮሎጂ ድርጅቱ መሪ ታላስ፣ ካርቦን ዳይኦክሳይድና ሌሎችንም ጎጂ ወይም በካይ ጋዞች ማምረትና መልቀቅን ዛሬውኑ ካልቆረጥን በመጪዎቹ 80 ዓመታት ውስጥ ዓለማችን እጅግ የከበደ አደጋ ላይ ትወድቃለች። የኤሌክትሪክና መንታ ኃይል ምንጭ መጠቀም የሚችሉ ተሽከርካሪዎችን ምርት ማፋጠንን ጨምሮ የታዳሽ ኢነርጂ ስርዓቶችና የማመላለሻ መዋቅሮችን በአዲስ ሁኔታ የመገንባት ሐሳብ ዓለምን ለማዳን አማራጭ የሌለው መሆኑን ታላስ መክረዋል። እነዚህ በካይ ጋዞችን የመልቀቅ አቅማቸው ዝቅተኛ የሆነ ቴክኖሎጂዎችን መፍጠርና ማስፋፋት የምድርን ግለት ቀንሶ የተሻለ ዓለም ለመጪ ትውልዶች ማቆየት ያስችላል። በፒቴሪ ታላስ መልእክት ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ እየተቃረበ ነው። እስቲ በቀረችን ጊዜ ከታሪክ ማህደር አንዳንድ ትውስታዎችን እናምጣ። ልክ የዛሬ 87 ዓመት ዛሬ ራስ ተፈሪ መኮንን ዘውድ ደፍተው ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሆኑ። በሰሎሞናዊው የኢትዮጵያ ሥርወ መንግሥት 225ኛው ንጉሥ ሆኑ። የዛሬ 495 ዓመት በዚህ ሰሞን አምባሰል ላይ በተካሄደ ጦርነት የአጼ ልብነ ድንግል ሰራዊት ከግራኝ መሐመድ ወይም የኢማም አህመድ ኢብን ኢብራሂም አልጋዚ ጦር ጋር ባደረገው ግጥሚያ ድል ተነሳ እና መላ ደቡብ ኢትዮጵያ የያኔዋ ማለት ነው በግራኝ መሐመድ ቁጥጥር ስር ወደቀች። ዛሬ የዩናይትድ ስቴትስ አንቲም ተመንዝሯል። በኢትዮጵያ ሚቴዎሮሎጂ ትንበያ መሰረት ነገ የአዲስ አበባ ከፍተኛ ሙቀቷ 24፣ ዝቅተኛው 10 ዲግሪ ሴልሺየስ እንደሚሆን ተጠብቋል።
እናመሰግናለን ስለመረጃው ሶሎሞን። የተከበራችሁ አድማጮች የሐሙስ ምሽት ፕሮግራማችን በዚህ ይጠናቀቃል።
በምሽቱ ፕሮግራም ዋና አዘጋጅ ተስተባብራችሁና በሌሎችም ባልደረቦቻችን ስም እንሰናበታችሁ ሶሎሞን አባተና
ቆንጂት ታየነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም
በደህና ነው።